ከሰሃራ በስተደቡብ ያሉ የአፍሪካ ሀገሮችን በተመለከተ በሚያደርጉት ምርምርና ዘገባዎች በዋናነት ከሚታወቁት ተንታኞች አንዱ ከሆኑትና በቅርቡ መለስ ከመቃብር እየገዙ ነው የሚል ጽሑፍ ካስነበቡት ተንታኝ ረኔ ለፎር ጋር የተካሄደ ቃለ መጠይቅ ቀጥሎ ይቀርባል። የቪኦኤው የአፍሪካ ቀንድ ኃላፊ ፒተር ሃይንላይን ነው ለፎርን ያነጋገራቸው። ቆንጅታዬ አቀናብራዋለች።
ከዋና ዋና የአፍሪካ ቀንድ አጥኚዎችና ታዛቢዎች መካከል አንዱ የሆኑት ረኔ ለፎ የኢትዮጵያን ወቅታዊ ሁኔታ አስመልክቶ መለስ ከመቃብር እየገዙ ነው፣ ግን ይሄ እስከ መቼ ይዘልቅ ይሆን የሚል ጽሑፍ በቅርቡ አስነብበዋል። ረኔ ለፎርት ለቪኦኤ የአፍሪካ ቀንድ ኃላፊ ለፒተር ሃይንላይን በሰጡት ቃለ መጠይቅ ሰሞኑን የተሰጠውን 3 የምክትል ጠቅላይ ሚኒስትሮችና የውጭ ጉዳይ ሚኒስትርነት ሹመት ይገመግማሉ። በአስተዳደሩ ውስጥ የትግራይ ተወላጆች እንደገና የመንግስቱን ስልጣን እየተቆጣጠሩ ነው ያሉትንም ያብራራሉ። ስለ ሀገሪቱ የምጣኔ ሀብት እድገት አሃዝና የእስልምና እምነት ተከታዮቹን ወቅታዊ የተቃውሞ እንቅስቃሴ አንደምታን በተመለከተ አውስተዋል። ለፎር ከሰሃራ በታች ያሉትን የአፍሪካ ሀገሮች በተመለከተ እንደ አውሮፓውያን አቆጣጠር ከ1970ዎቹ ጀምረው ለሞንድ፣ ለሞንድ ዲፕሎማቲክ እና በመሳሰሉት ጋዜጦች ጽሑፎች ሲያወጡ ቆይተዋል። በ1982 ዓ.ም ኢትዮጵያ ሄሬቲካል ሬቮሉሽን የተባለ መጽሐፍም ደርሰዋል። ወደ ውይይቱ ስናልፍ ፒተር ሃይንላይን በመጀመሪያ መለስ ከመቃብር ሆነው እያስተዳደሩ ነው በማለት ካወጡት ጽሑፍ እንነሳ ካለ በኋላ ያ በአሁኑ ወቅት በተለይም ሰሞኑን ከተሰጡት የምክትል ጠቅላይ ሚኒስትርነት ሹመቶች አንጻር በምን መልኩ ተግባራዊ ሆኖ ይሆን ሲል ጠይቋቸዋል።
For me, it's very clearly that now the Tigrayans are making a coming back. You know, Meles was the number one without any contest from anybody.
ለኔ የትግራይ ተወላጆች ወደ ስልጣን እየተመለሱ መሆኑ በጣም ግልጽ ነው። እንደምታውቀው መለስ ያለ አንዳች ተቀናቃኝ ስልጣን በሙሉ ይዘው ነበር። በመንግስቱ በራሱ ውስጥ ግን የትግራይ ተወላጆች ያን ያህል ብዙም ቦታ አልነበራቸውም። አሁን የተሰጡት 2 ሹመቶች በጣም ትልቅ ትርጉም ያላቸው ናቸው።
ደብረጽዮን ገብረ ሚካኤል officially the number 2 of the TPLF, but in fact he's the number 1 because Abai Wolde is not a very consistent person.
ደብረጽዮን ገብረ ሚካኤል በህወሓት ውስጥ በኦፊሴል 2ኛው ሰው ናቸው። ሐቁ ግን ዋናው የፓርቲው መሪ እሱ ነው። ምክንያቱም አባይ ወልዱ በጣም አቋመ ጥብቅ ሰው አይደሉም። አሁን ደብረጽዮን የኢኮኖሚ ክለስተሩ ጠቅላላ ኃላፊ ሆነዋል። ይሄ እንግዲህ የደህንነት አገልግሎቱ አንዱ ዋና ባለስልጣን ከመሆኑ በተጨማሪ ነው።
And then the appointment of, as the Minister of Foreign Affairs of Tedros Adhanom is also very very significant.
የቴዎድሮስ አድሃኖም ለውጭ ጉዳይ ሚኒስትርነት መሾም ሌላው በጣም ትልቅ ግምት የሚሰጠው ነው። ይሄ ማለት እንግዲህ ዛሬ በመንግስቱ ውስጥ ከደቡብ የሆኑት ኃይለ ማርያም ደሳለኝ አሉ። ከዚያ በስተቀር ያሉትን ስልጣኖች የያዙት የትግራይ ተወላጆች ናቸው። የኢኮኖሚ፣ የውጭ ጉዳይ፣ የደህንነት አገልግሎት
The links between the TPLF and the army are very very close. It means that in fact I don't see any important area or domain which is outside the grip of the
ሌላው ደግሞ በህዋትና በጦር ኃይሉ መካከል በጣም ጥብቅ ግንኙነት ነው ያለው። እኔ እንደውም ከህዋት እጅ ውጪ ያለ አንድም ዋና የስልጣን ቦታ አይታየኝም።
ከዚህ የአፍሪካ ቀንድ ተመራማሪው ማብራሪያ በማስከተል ፒተር ሃይንላይን ስለዚህ ይህ እርሶ መለስ ከመቃብር እያስተዳደሩ ነው ብለው ከጻፉት ጋር የሚጣጣም ነው ወይስ አዲስ ክስተት? መለስ ስፋት ያለው ስብጥር ያለው መስሎ ይታየ የነበረ አስተዳደር እንዲቀጥል ይፈልጉ ስለነበር ይህ ያሁኑን ክስተት ይቃወሙት ነበር ይሆን ብሏቸዋል።
Yes, in this case we can't say that it's a move which Meles wouldn't have approved, because it's too clear, too visible that the Tigrayans are running.
አዎ በዚህኛው ሁኔታ መለስ ቢኖሩ ኖሮ ይህን አካሄድ አይፈቅዱም ነበር ማለት እንችላለን። ምክንያቱም የትግራይ ተወላጆች እንደገና እየገዙ መሆናቸውን በጣም ግልጽ አድርጎ የሚያሳይ ስለሆነ ማለት ነው። ስለዚህ ከዚያ አንጻር ካየነው ሁኔታው ይሄ ነው። ይሁን እንጂ እኔ መለስ ከመቃብር ሆነው እየገዙ ነው ብዬ ስጽፍ በእኔ አስተያየት የእርሳቸው ሞዴል፣ የእርሳቸው አመለካከት፣ የእርሳቸው ፖሊሲ አሁንም ተግባራዊ እየሆነ ነው። ከዚያም በተጨማሪ አዲሱን አስተዳደር በጠቅላላ አንድ የሚያደርገው ዋናው ምናልባትም ብቸኛው ነጥብ እሱ ነው ባይ ነኝ።
በጽሑፎ የሆነ ክፍተት እንደሚታይ የመለስ አመራር ሞዴል ነዳጅ እያጣ እየቀዘቀዘ ነው ብለዋል። ምን ማለት ነው? ዘርፈ ብዙ ክፍተት ይስተዋላልም ብለዋል። ቢያብራሩልን።
Yes, because you know, Meles was the head of the executive, the number one of the executive, without any contest from anybody. That's the first point.
አዎ፣ አየህ፣ መለስ ያላንዳች ተቀናቃኝ የአስተዳደሩ ቁንጮ ነበሩ። አንደኛው ነጥብ ይሄ ነው።
Second point, okay. The parliament was only a rubber stamp chamber. So it means that Meles had in his hands the executive power and the legislative power.
ሁለተኛው ፓርላማው እንዲሁ የመጣለትን አጽዳቂ ሸንጎ ብቻ ነው የነበረው። ይሄ ማለት ምንድነው? መለስ ስራ አስፈጻሚውንም ህግ አውጪውንም ስልጣን ይዘው ነበር ማለት ነው።
In fact also what is very important, Meles has in his hands the economic power, because if you add the nationalized economic sector and the so-called parastatal companies, the companies which are in fact controlled by the TPLF, it consists of around 2/3 of the modern economy.
ሌላውና በጣም ቁልፍ የሆነው ደግሞ የኢኮኖሚ ስልጣኑንም የያዙት መለስ ነበሩ። ምክንያቱም በመንግስት የተወረሱትን የኢኮኖሚ ዘርፎችና ከፊል መንግስታዊ የሚባሉትን ኩባንያዎች ማለትም በተግባር በህዋት ቁጥጥር ስር ያሉትን ኩባንያዎች سنመለከት የሀገሪቱን ዘመናዊ ኢኮኖሚ ዘርፍ 2/3ኛውን ይዛሉ። ስለዚህ መለስ የነበራቸው ፍጹም የሆነ ስልጣን ነበር ማለት ነው። ስለዚህ የፖለቲካ ተቋማቱን ጨምሮ የተቀሩት ዋና ዋና ተቋማት በጠቅላላው የርሳቸውን ስልጣን ተግባራዊነት ለማሽከርከር ያህል የተቀመጡ ነበሩ።
So it means that with his disappearance, with his death, there is a complete vacuum in all fields, including in the TPLF, because the TPLF was supposed to...
ስለዚህ ይህ ምን ማለት ነው? በሳቸው አለመኖር፣ በሳቸው ሞት፣ በሁሉም አካላት የለየለት ክፍተት ነው የተፈጠረው ማለት ነው። በህዋት ውስጥም ጭምር። ምክንያቱም ህዋት የበላይ ባለስልጣን፣ የሀገሪቱ ፖለቲካ በጠቅላላ ማዕከል ነበር። አሁን ግን መለስ በሌሉበት ህዋት አንጎሉን አጥቷል። ስለዚህ ህዋትም ሆነ ሌሎቹ ኃይሎች የራሳቸውን ኃይል በራሳቸው ለመገንባት ግዚያ ያስፈልጋቸዋል ማለት ነው።
አድማጮች፣ ከግንባር ቀደም የአፍሪካ ቀንድ ጉዳዮች ታዛቢና አጥኚ ከሆኑትና በቅርቡ መለስ ሩልስ ፍሮም ቢዮንድ ዘ ግሬቭ በት ፎር ሃው ሎንግ የሚል ጽሑፍ ካስነበቡት ከረኔ ለፎርት ጋር የቪኦኤ የአፍሪካ ቀንድ ክፍል ኃላፊ ፒተር ሃይንላይን ያካሄደውን ቃለ መጠይቅ ነው የምታደምጡት። ወደ ቀጣዩ የፒተር ጥያቄ ስናልፍ ቀደም ሲል ረኔ የሰጡትን ትንታኔ በማጣቀስ ጦር ኃይሉ አሁን ከሚታዩት ሂደቶች ውስጥ ራሱን ገለል አድርጓል ወይም ያደረገ መስሎ ይታያል ካለ በኋላ አሁን እየተቀየረ ያለው የፖለቲካ አቀማመር በጦር ኃይሉና በደህንነቱ አገልግሎት ሚናና ጥንካሬ ላይ ምን አይነት አንድምታ አሳድሯል ብሏቸዋል። ረኔ ለፎር ይመልሳሉ።
There are two different things, okay? The intelligence services and the military. In my view, the military are for more than 10 years what I call the state in the state, okay?
የደህንነት አገልግሎቱና ጦር ኃይሉ ሁለት የተለያዩ ዘርፎች ናቸው። እሺ፣ በእኔ አስተያየት ከ10 አመታት በላይ ጦር ኃይሉ እኔ በእኔ አጠራር በመንግስት ውስጥ ያለ መንግስት ሆኖ ነው የኖረው።
They have built a kind of economic empire and they are more busy with their business than for their army tasks. And
የራሱን ግዙፍ የኢኮኖሚ ጉልበት አፈርጥሞ መስርቷል። የጦር ኃይሉን የማደራጀት ብዙ ስራም ሲሰራ ቆይቷል። መለስ ራሳቸው ከጦር ኃይሉ ጋር መደራደር መስማማት የግድ ሆኖባቸው ነበር። እናንተም የምታደርጉትን እንድታደርጉ እፈቅዳለሁ፣ እናንተ ደግሞ ድጋፋችሁን ስጡኝ በማለት። የሴኩሪቲ ወይንም የደህንነት አገልግሎትን የተመለከተው ደግሞ ከዚህ የተለየ ነው። በእነዚህ አገልግሎቶችና ልበል በመንግስቱ ወይም በአስተዳደሩ መካከል የተጠበቀ ትስስር ነው ያለው እንበል። ይህን ደግሞ በደንብ አድርጎ የሚያሳየው ደብረጽዮን ገብረ ሚካኤል አንዱ የሴኩሪቲ ዘርፍ ኃላፊነቱን ይዘው በዚያም ላይ በአስተዳደር ውስጥ ደግሞ ምክትል ጠቅላይ ሚኒስትር ሆነዋል። ስለዚህ ጦር ኃይሉና የደህንነት ኃይሉ ከመንግስቱ ስልጣን አመራር ጋር ያላቸው ቁርኝት የተለያየ ነው ማለቴ ነው።
አዲሱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ምን ያህል ስልጣናቸውን የሚጠቀሙ ይመስሉታል? ቢያንስ በወረቀት ላይ ከጠቅላይ ሚኒስትር መለስ ጋር አንድ አይነት ስልጣን አላቸው። እንደ ጠቅላይ ሚኒስትር መለስ ጠንካራ ባለ ስልጣን ይሆኑ ይሆን?
He has the same technical power on paper, you know, but I always compared Meles and Haile Mariam Desalegn with Putin and Medvedev. Haile Mariam Desalegn was chosen as a prime minister, as a vice prime minister, because he has no power basis by himself and because
እርግጥ ነው ኃይለ ማርያም በወረቀት ላይ ከመለስ ጋር አንድ አይነት ስልጣን አላቸው። እኔ ግን ሁለቱን የማመሳሰላቸው ከሩሲያኖቹ ፑቲንና መድቬዴቭ ጋር ነው። መለስ ኃይለ ማርያምን በመክተል ጠቅላይ ሚኒስትርነት የሾሙት ምንም የማድረግ ስልጣን ስለሌላቸውና ከደቡብም ስለሆኑ ለብሔረሰቦች ስልጣን ለማዳረስም ነው። ጥያቄው ግን መድቬዴቭ ፑቲንን ሊሆኑ ይችላሉ ወይ? የዚህ መልስ የሚያውቅ የለም። ኃይለ ማርያም ግን በጠንካራነት ሊያጫውታቸው የሚያስችል ካርድ በእጃቸው ይዘዋል። እኔ እጥፍ ተቀባይነት ሊያሰጣቸው የሚችል ካርድ በማለት ምገልጸው።
The first one is a legacy of Meles himself. Meles appointed him as vice prime minister. And it gives him a legitimacy, including in regard to the people who would like to compete with him for the power.
አንደኛው ከመለስ ያገኙት የስልጣን ቅርስ ነው። መለስ ናቸው በመክተል ጠቅላይ ሚኒስትርነት የሾሟቸው። ስለዚህ ይህ ለማንኛውም ስልጣናቸውን ሊቀናቀኑ ለሚያስቡ ከቁልፍ የህዝባዊ ወያኔ ሀርነት ትግራይ አባላት ሳይቀር ተቀባይነት ያሰጣቸዋል።
But also legitimacy he has in which is in my view very very important too is that the culture of Ethiopia is a culture full of sense of the sense of hierarchy and of respect of the authorities. So I would say that Haile Mariam as a prime minister can act on all the main levels.
ሌላው ለስልጣናቸው ተቀባይነት ያሰጣል ብዬ የማምነው ኢትዮጵያ ውስጥ የተለመደው ባለስልጣናትና ስልጣንን የማክበር ልምድ ነው። ስለዚህ ኃይለ ማርያም እንደ ጠቅላይ ሚኒስትር መለስ ባይፈሩ እንኳ በያዙት ስልጣን ብቻ ተራው ህዝብና የመንግስት ሰራተኞች ዘንድ የሚያስከብር ስልጣን አላቸው። በኢትዮጵያ ጠንካራ መሪ ነው የሚከበረው። ምክንያቱም ደካማ መሪ ለስልጣን ውድድር ችግር ይዳርጋል የሚል አመለካከት አለ። ደካማ መሪ የዚህ ችግር ሰለባ ይሆናል። ስለዚህ ኃይለ ማርያም ይህ ስልጣን በእጃቸው መሆኑ ለእርሳቸው በጣም በጣም ጠቃሚ ነው።
አድማጮች የዚህ ዝግጅት ሁለተኛ ክፍል ከሰሞኑ ይቀርባል።